ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሰኔ 13 2013 ዓ.ም ዝግጅታችን ጀመረ። በጦርነት በግጭት በደረሱባቸው የሰብአዊ መብት ጥሰቶች ተገፍተው ቀያቸውን ጥለው ለመሰደድ የተገደዱ ተፈናቃዮች ቁጥር 82.4 ሚሊዮን መድረሱን የተባበሩት መንግስታት የስደተኞች ድርጅት አስታውቋል። ዛሬ ዓለም አቀፍ የስደተኞች ቀን ነው። ይህንን ቀን ምክንያት በማድረግ የተሰናዳ ዘገባ ይኖረናል። ከሳምንት በፊትም በመቶዎች የሚቆጠሩ ኢትዮጵያውያን በፑንትላንድ ሶማሌ ቦሳሶ በሚገኘው ዓለም አቀፍ የስደተኞች ተቋም አይኦኤም በኩል ወደ አገራቸው ለመመለስ መወሰናቸው ተሰምቷል። የካርቱን ስዕሎች ስብስብ የያዘ መጽሐፍ ያሳተመ እንግዳም ለምሽቱ ጋብዘናል። ድምፃዊ፣ ገጣሚ፣ የሙዚቃ መሳሪያ ተጫዋችና አቀናባሪው ሄኖክ ማህሪም አብሮን ያመሻል። እነዚህንና ሌሎች ቅንብሮችን አብራችሁን ቆዩና ታደምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ከዘጠኝ ሰዓታት ባነሰ ጊዜ በሚከፈተው የነገው የኢትዮጵያ ምርጫ ላይ 5 ተጨማሪ የምርጫ ክልሎች ውስጥ ድምፅ እንደማይሰጥ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። 5ቱ ድምፅ የማይሰጥባቸው ተጨማሪ የምርጫ ክልሎች በአማራና በኦሮሚያ ክልሎች ውስጥ የሚገኙ መሆናቸው ተገልጿል። በእነዚህ ተጨማሪ የምርጫ ክልሎች ላይ ድምፅ የማይሰጥበት ምክንያት በሦስቱ ሰማያዊ ሳጥኖች በሕገወጥ መንገድ በመከፈታቸው፣ በአንዱ የአስፈጻሚዎች እጥረት በመኖሩና በሌላኛው ደግሞ አንድ የግል እጩ ቅሬታ በማቅረቡ መሆኑን ቦርዱ አስታውቋል። ምርጫ ቦርድ ዛሬ የሰጠውን መግለጫ የተከታተለው ኬኔዲ አባተ ተከታዩን ዘግቧል።
የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ዋዜማ በሰጠው መግለጫ በአማራና በኦሮሚያ ክልሎች በሚገኙ 5 የምርጫ ክልሎች ላይ በነገው ዕለት ድምፅ እንዳይሰጥ መወሰኑን አስታውቋል። ከነዚህም 3ቱ የምርጫ ክልሎች በአማራ ክልል የሚገኙ ሲሆኑ በእነዚህ የምርጫ ክልሎች ሰማያዊ ሳጥኖች ወይም ብሉ ቦክስ በመባል የሚታወቁት የድምፅ መስጫ ወረቀቶችን የያዙ ሳጥኖች ተከፍተው መገኘታቸውን ቦርዱ ገልጿል። ይህ ተግባር በጥብቅ የተከለከለ ወንጀል ነው ያሉት የቦርዱ የኮሙኒኬሽን ኃላፊ ሶሊያና ሽመልስ በእነዚህ የምርጫ ክልሎች የድምጽ መስጠት ሂደቱ ወደ ጳጉሜ 1 እንዲዛወር መወሰኑን ገልጸዋል።
ደንቢያ ምርጫ ክልል የምርጫ ሳጥኖቹ ሰማያዊ ብሉ ቦክሶች ተከፍተው፣ ሰማያዊ ብሉ ቦክሶቹ መከፈታቸው ብቻ አይደለም ውስጣቸው ያለው ደግሞ የድምጽ መስጫ ወረቀትን የሚያሳየው ቡክሌት ራሱ ተከፍቶ ቡክሌት ውስጥ ያለውን ነገር አይተው ተገኝተዋል። ስለዚህ 3ቱ አስፈጻሚዎች ለፌዴራል ፖሊስ ደብዳቤ ይጽፈናል፣ ምርመራ እንዲደረግ። የድምጽ መስጫ ወረቀቱን መክፈት በጣም በህግ የተከለከለ ጥብቅ የወንጀል ተግባር ነው። ያንን በማድረጋቸው የአስፈጻሚዎችን ልከናል። ስለዚህ ደንቢያ ኮንስቲቱንሲ ላይ ምርጫ እናካሄድም አንደኛው ማለት ነው። ተውለደሬ 1 እና 2 በተመሳሳይ ብሉ ቦክስ ተከፍቶ ውስጡ ያሉ እጩዎች እነማን እንደሆኑ ውስጡ ያለው የድምጽ መስጫ ወረቀት ላይ እገሌ እጩ አለ እገሌ እጩ የለም ፓርቲዎች ኮምፕሌንት ስላደረጉ እዩ ተብለን ነው ተብሎ ተከፍቷል። ስለዚህ ተውለደሬ 1 እና 2 ነገ ድምጽ አይሰጥም፣ ሰስፔንድድ ነው።
ሌሎች ነገ ድምጽ የማይሰጥባቸው 2 የምርጫ ክልሎች ደግሞ በኦሮሚያ ክልል የሚገኙ ናቸው። በእነዚህ የምርጫ ክልሎች ድምጽ የማይሰጠው በአንደኛው የአስፈጻሚዎች እጥረት በመኖሩ፣ በሌላኛው ደግሞ በግል የሚወዳደሩ አንድ እጩ በምርጫው ላይ እንዳልተካተቱ በመግለጽ ቅሬታ በማቅረባቸው እንደሆነ ነው ሶሊያና ሽመልስ የገለጹት።
ግንደበረት ኦሮሚያ ላይ ነገ ድምጽ አይሰጥም ሱንጋንብስም አይሰጠው ያስፈጻሚዎች እጥረት ነበር ያስፈጻሚዎች እጥረት ከመኖሩ በተጨማሪ ደግሞ ወረዳው በራሱ አስፈጻሚዎችን አሰልጥኖ ሊስተውጥቶ ለማስፈጸም ሊያስተማራ ሲል ስለገኘ ነው ግን ደበረስ ላይ ድምጽ አናሰጠም ማለት ነው የመጨረሻው ነገሌ ኦሮሚያ ላይ ጉጂ ነው እሱ እንኳን የትላንትና አንድ የግልጭ ተወዳዳሪ በኮንስቲቱንሲው ላይ ተመዝግቤ ነበር እና ይሄንን ሰርቲፊኬቴን ይዤ መጥቻለሁኝ ግን ባለቱ ላይ አልታየም ባወጣችሁ ዝርዝር ላይ ብሎ ጥያቄ አቅርቦ ነበር ስለዚህ እሱ መጣራት ስላለበት ነገሌ ወደ ጳጉሜ አንድ ከሚሻገሩት ማከል አንዱ ሆኗል ማለት ነው
በተጨማሪም በመተማ በሲቄ 1 እና ሲቄ 2 የምርጫ ክልሎችም ሰማያዊ ሳጥኖች መከፈታቸውን የቦርዱ የኮሙኒኬሽን ሐላፊ ሶሊያና አረጋግጠዋል ይሁንና በመተማ ሳጥኑ ከመከፈቱ ውጪ የድምጽ መስጫ ወረቀቶች ማሸጊያዎች ባለመከፈታቸው በሲቄ 1 እና 2 ደግሞ ሳጥኑ በመሰበሩ ምክንያት ሳጥን ለመቀየር በህጋዊ መንገድ በመከፈታቸው ምክንያት የድምጽ መስጠት ሂደቱ እንደሚከናወን ተናግረዋል ድምጽ እንዳይሰጥባቸው ዛሬ ቦርዱ ውሳኔ ያሳለፈባቸውን 5 የምርጫ ክልሎች ጨምሮ በአጠቃላይ በ69 የምርጫ ክልሎች ላይ በነገው ዕለት ድምጽ አይሰጥም የተወሰኑ ፓርቲዎች እጩ እንዲቀየርላቸው ጠይቀው እንደነበርም የጠቆሙት የቦርዱ የኮሙኒኬሽን ሐላፊ ሶሊያና ሽመልስ ይሁንና ከዚህ ቀደም የተሰጣቸውን ድል ሳይጠቀሙ አንድ ቀን ከቀረው በኋላ የመጡ ጥያቄዎች በመሆናቸው ቦርዱ አልተቀበለም ብለዋል በኢትዮጵያ ለ6ኛ ጊዜ ለሚካሄደው ሀገራዊ ምርጫ ነገ ሰኔ 14 ከማለዳው 12 ሰዓት ጀምሮ ድምጽ መስጠት እንደሚጀመር ቦርዱ አስታውቋል በጠቅላይ ሚኒስትር አብይ አህመድ የሚመራው የብሔራዊ ምርጫ ደህንነት ስትራቴጂ ማዘዣ ለምርጫው ስኬታማነት የተደረገውን የመጨረሻ ዝግጁነት በተመለከተ ዛሬ ጠዋት መወያየቱን የገለጹት ጠቅላይ ሚኒስትሩ መንግስት ለሰላማዊና ዴሞክራሲያዊ የምርጫ ቀን በቂ ዝግጅት ማድረጉን በትዊተር ገጻቸው አስታውቀዋል ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ
አመሰግናለሁ ኬኔዲ ለዘገባው መራጮች ሁሉ ድምጾቻቸውን በነጻነትና በሰላማዊ ሁኔታ መስጠት መቻላቸውን የኢትዮጵያ ባለስልጣናት የፖለቲካ መሪዎችና ደጋፊዎቻቸውን እንዲያረጋግጡ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ሰኔ 14 ከመታከሄደው ምርጫ በፊት አሳስባለሁ ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጥሪ አሰምተዋል። ከዋና ጸሐፊው ቃል አቀባይ ቢሮ ትናንት የወጣው መግለጫ ምርጫው እየተካሄደ ያለው ፈታኝ በሆኑ የፖለቲካ የጸጥታና የደህንነት ሁኔታዎች ውስጥ መሆኑን ዋና ጸሐፊው መጠቆማቸውን አመልክቷል። በጉዳዩ ውስጥ ያሉ ወገኖች ሁሉ ከሁከትና ሁከትን ከማነሳሳት አድራጎቶች እንዲቆጠቡም ዋና ጸሐፊው ጥሪ ማስተላለፋቸውን መግለጫው ተናግሮ ምርጫው ውስጥ ያሉ መሪዎችና ተሳታፊዎች ሁሉ ማህበራዊ አብሮነትን እንዲያራምዱና የጥላቻ ንግግሮችን እንዲያስወግዱ እንደሚያበረታቱ ገልጸዋል። ማንኛቸውም ከምርጫው ጋር የተያያዙ ውዝግቦች በንግግርና በተደነገጉት የሕግ መስመሮች ብቻ እንዲፈቱም ዋና ጸሐፊ አንቶኒዮ ጉቴሬሽ በአጽንኦት ጠይቀዋል። ዛሬ የታሰበ ያለው የዓለም የስደተኞች ቀን ስደተኞች እየተጋፈጧቸው ስላሉ መከራዎች ርህራሄና መረዳትን ለማዳበር እንዲሁም ሕይወታቸውን ለማቋቋም በሚያደርጉት መፍጨርጨር ውስጥ ላላቸው ብርታትና ጥንካሬ ዕውቅና ለመስጠት የታሰበ መሆኑን የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR አስታውቋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ ባወጡት መግለጫ ሁከትን ማሳደድና ጦርነትን ለመሸሽ የተገደዱ በሚሊዮኖች የሚቆጠሩ ሰዎችን ድፍረትና ሰብእና ከፍ የምናደርግበትን የዛሬውን የዓለም የስደተኞች ቀን በዓለም ዙሪያ እያሰቡ ካሉ ጋር ሁሉ እቀላቀላለሁ ብለዋል። መጎሳቆሉን በሰብአዊ እርዳታና ማስፈርን ጨምሮ ለስደተኞች ዘላቂ መፍትሄዎችን ለማግኘት የሚደረጉ ጥረቶችን በእጥፍ የማጠናከር ጥረቶችን የመደገፍ የተቀደሰ ቁርጠኛነታችንን በድጋሚ ያረጋግጣለሁ ብለዋል ፕሬዚደንት ባይደን አክለው። በተጨማሪም ለስደት ምክንያት የሆኑ የተካሄዱ ያሉ ግጭቶች የሚሰክኑበትን ሁኔታ የሚፈልጉ ዲፕሎማሲያዊ ጥረቶችንም እንደሚያጠናክሩ የአሜሪካው ፕሬዚደንት አስታውቀዋል። ሀገሮች በኮቪድ-19 ምክንያት እገዳዎችን በጣሉበት ሁኔታ ዛሬ ያለው የስደት ቁጥር እጅግ የበዛ መሆኑን UNHCR አመልክቷል። በዓለም ዙሪያ ያለው የስደት ቁጥር በአውሮፓ ዓመት 2019 ከነበረበት 79.5 ሚሊዮን እጅግ ከፍተኛ የተባለ ቁጥር ነበር። ባለፈው ዓመት ወደ 82.4 ሚሊዮን ማሻቀቡን UNHCR ጠቁሟል። ከተሰደዱት መካከል ወደ 48 ከመቶ የሚሆኑት ወይም ወደ ግማሽ የሚጠጉት ሕፃናት ወይም ታዳጊ ወጣቶች መሆናቸውንም ረዳት ከፍተኛ ኮሚሽነሩ ጂሊያን ትሪግስ ለቪኦኤ ተናግረዋል። ከእያንዳንዱ ስደተኛ ጀርባ የተጨበጠ የመፈናቀል የእንግልትና የመከራ ታሪክ አለ ብሏል UNHCR። የዓለም የስደተኞች ቀን መታሰብ የጀመረው ከፍተኛ ኮሚሽነሩ የተመሰረተበትን 50ኛ ዓመት ባሰበበት በአውሮፓ የዘመን አቆጣጠር በ2001 ዓመተ ምህረት ማለትም የዛሬ 20 ዓመት ነበር። በሌላ በኩል ትግራይ ውስጥ የተከሰተውን ግጭት ተከትሎ በሰሜን ትግራይ የስደተኞች መጠለያዎች ይኖሩ የነበሩ የኤርትራ ስደተኞችን ወደ ደቡብ ትግራይና ሌሎች አካባቢዎች እያዛወረ መሆኑን የኢትዮጵያ መንግስት አስታውቋል። በትግራይ ጦርነት ምክንያት በስደተኞች ላይ የደረሰውን ጉዳት አሃዝ በቅርቡ ይፋ እንደሚያደርግ የስደተኞችና ከስደት ተመላሾች ኤጀንሲ ገልጿል። ኢትዮጵያ ውስጥ የሚኖሩ የኤርትራ ስደተኞች ግን በተለይ ከትግራዩ ክስተት ወዲህ ያላቸው ስጋት መጨመሩን የጠቆሙት የኤጀንሲው ዋና ዳይሬክተር አቶ ተስፋሁን ጎበዛይ ለስደተኞቹ ይደረግ የነበረው ድጋፍም መቀነሱን ተናግረዋል። ከኢትዮጵያ የተጠናቀረ ሰፊ ዘገባ ከዜናው ቀጥሎ ይቀርባል። በዓለም ዙሪያ ከ2 ቢሊዮን በላይ የኮቪድ-19 መከላከያ ክትባቶች መሰጠታቸውን የጃንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ ባወጣው ሪፖርቱ አስታወቀ። 178 ሚሊዮን ሰው ለኮሮና ቫይረስ መጋለጡንና 4 ሚሊዮን ሰው በኮቪድ-19 መሞቱንም ማዕከሉ አክሎ ጠቁሟል። በሌላ በኩል ለመጪው የቶኪዮ ኦሊምፒክ ጃፓን የገባ ዩጋንዳዊ አትሌት ኮሮና ቫይረስ እንደተገኘበት አሶሺየትድ ፕሬስ ዛሬ ዘግቧል። 9 አባላት ያሉት የዩጋንዳ ኦሊምፒክ ቡድን ከመነሳቱ በፊት ሁሉም የተከተቡ እንደነበርና ሌሎቹ 8ቱ ቫይረሱ እንደሌለባቸው መረጋገጡን የጠቆመው የኤፒ ዘገባ ስሙ ያልተገለጸው አትሌት ወደ ነጥሎ ማቆያ መግባቱን አመልክቷል። ይህ በእንዲህ እንዳለ በኮቪድ-19 ምክንያት ከግማሽ ሚሊዮን በላይ ቁጥር የሞተባት ሀገር በመሆን ብራዚል ዩናይትድ ስቴትስን ተከትላ 2ኛ መሆኗን የሀገሪቱ የጤና ሚኒስትር ማርሴሎ ኬሮጋ ዛሬ ባወጡት ትዊት አስታውቀዋል። ጊኒ ውስጥ ባለፈው የካቲት ተከስቶ 12 ሰው የገደለው የኢቦላ ወረርሽኝ በይፋ መቆሙን የዓለም የጤና ድርጅት ዛሬ አስታውቋል። ድርጅቱ የዛሬውን መግለጫ ያወጣው በዓለም አቀፍ መመዘኛዎች መሰረት የመጨረሻው ተጋላጭ ከተመዘገበባት ቀን አንስቶ ለ42 ቀናት ከተጠበቀ በኋላ ነው። የዛሬ 7 ዓመት ምዕራብ አፍሪካ ውስጥ ጊኒን ጨምሮ 3 ሀገሮች ውስጥ የተከሰተውና ለሶስት ዓመታት የቆየው ወረርሽኝ ከ11300 በላይ ሰው መግደሉ ተመዝግቧል። በመጨረሻም ክቡራትና ክቡራን፣ ለነገ ማለዳ የምርጫ ዕለት ቀጥታ ስርጭት መልእክት አለን። የአሜሪካ ድምፅ የአማርኛ ዝግጅት ክፍል ነገ የሚካሄደውን የኢትዮጵያ ብሔራዊ ምርጫ የመክፈቻ ሰዓታት የሚመለከቱ ዘገባዎችን ከሪፖርተሮቻችን በቀጥታ ያቀርብላችኋል። በመሆኑም ነገ ሰኔ 14 2013 ዓመተ ምህረት ከጠዋቱ 2 ሰዓት እስከ 3 ሰዓት በኢትዮጵያ የሰዓት አቆጣጠር ይዘንላችሁ የምንቀርበውን የአንድ ሰዓት ልዩ ቀጥታ ስርጭት በ19 ሜትር ባንድ በ15210 እና በ25 ሜትር ባንድ በ12035 ኪሎ ሄርትዝ እንዲሁም በናይል ሳት እንድትከታተሉ እንጋብዛለን። በዌብሳይታችንና በማኅበራዊ ገጾቻችንም ስርጭቱን በቀጥታ መከታተል ይቻላል። አዳዲስ መረጃዎችን በደረሱን ጊዜ ገጾቻችንን እያደስን ለውጦችን እንድትከታተሉ ለማስቻል እንሰራለን። የአሜሪካ ድምፅ። ክቡራትና ክቡራን አድማጮች፣ ለዜና የተያዘው ጊዜ አበቃ። ዜናውን ያሰማኋችሁ ሶሎሞን አባተ ነኝ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ወደ ጽዮን ልመልሳችሁ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሰኔ 13 2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጽ ችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ቀዳሚው ዘገባችን እንለፍ። የተባበሩት መንግስታት የስደተኞች ድርጅት ባወጣው የዘንድሮ ሪፖርት ባለፈው ዓመት በጦርነት በግጭትና በደረሱባቸው የሰብአዊ መብቶች ጥሰቶች ተገፍተው ቀያቸውን ጥለው ለመሰደድ የተገደዱ ተፈናቃዮች ቁጥር 82.4 ሚሊዮን መድረሱን አስታውቋል። ይህም አሃዝ ከዚያ አንድ ዓመት በፊት እንደ አውሮፓውያን የቀን አቆጣጠር በ2019 ዓ.ም ከተመዘገበው ጋር ሲነጻጸር በ4% የሚበልጥ መሆኑን ዘገባው ጨምሮ አመልክቷል። ቀያቸውን ጥሎ ለመሰደድ የሚገደዱ ሰዎች ቁጥር ከአመት ወደ አመት እየጨመረ ሲመጣ የአሁኑ በተከታታይ ለ9ኛ አመት መሆኑንም ድርጅቱ አመልክቷል። ዛሬ ቀኑ የዓለም አቀፍ የስደተኞች ቀን የሚከበርበት እንደመሆኑ ቀዳሚ ዘገባችን ከዚሁ ጋር የተያያዘ ነው። አዲስ አበባ የሚገኘው ዘጋቢያችን ገልሞ ዳይት ከላይ በተዘረዘሩት ምክንያቶች ቀያቸውን ጥለው የተሰደዱትን አነጋግሮ ተከታዩን ዘገባ አሰናድቷል።
የተባበሩት መንግስታት ድርጅት ስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ ቢሮ ባለፈው ጥቅምት መጨረሻ ትግራይ ውስጥ የተከሰተውን ቀውስ ተከትሎ ክልሉ ውስጥ ይኖሩ የነበሩ የኤርትራ ስደተኞችን ሁኔታ ለማጣራት ወደ ሰሜን ትግራይ ተንቀሳቅሶ ነበር። ሰሜን ትግራይ ውስጥ የነበሩ ሽመልባና ህጻጽ የስደተኞች መጠለያ ሰፈሮች በጦርነት መውደማቸውንና በሁለቱ ሰፈሮች ውስጥ ተጠልለው ከነበሩ 20,000 በላይ ስደተኞች 9,000 የሚሆኑትን ብቻ ማግኘቱን ገልጾ ነበር። ኤልዛቤት ሃስላንድ የዩኤንኤችሲአር የኢትዮጵያ ቅርንጫፍ ቢሮ ቃል አቀባይ ድርጅታቸው አሁንም በኢትዮጵያ ስለሚኖሩ የኤርትራ ስደተኞች ስጋት እንዳለው ተናግራለች። ሃስላንድ ድርጅታቸው ከሁለቱ ካምፖች ጠፍተዋል ያሉት ስደተኞች የት እንዳሉ የመለየቱን ስራ ከኢትዮጵያ መንግስት ጋር አብረው እየሰሩ መሆኑን ጠቅሰው በስካውዱም በሽመልባና በጻጽ ይኖሩ የነበሩ 11,000 የኤርትራ ስደተኞች መመዝገባቸውን ለቪኦኤ አረጋግጠዋል። በሌላ በኩል የኢትዮጵያ መንግስት አሁንም በሁለቱ ሰፈሮች ውስጥ ይኖሩ የነበሩ የኤርትራ ስደተኞችን እየመዘገበ መሆኑን የስደተኞችና ስደተኞች ተመላሽ ኤጀንሲ ዋና ዲሬክተር አቶ ተስፋይን ጎበዛይ ለአሜሪካ ድምጽ ተናግረዋል።
ባለፉት 4-5 ወራት የማጓጓዝ ስራዎች እየሰራ ነው የነበረው። አዲስ አበባም ሌሎችም ቦታዎች ላይ ምዝገባ ያካሄድንባቸው አሉ። ሁለቱ የስደተኛ ካምፖች ይሄ ችግሩ ከመከሰቱም በፊት ለመዝጋት መንግስት የተለያዩ እንቅስቃሴዎችን ሲያደርግ ነበረ። ይህም ከዓለም አቀፍ መርህና በስታንዳርድ አንጻር ትክክለኛ ቦታ ላይ የተመገነቡ ስላልሆኑ ማለት ነው። ነገር ግን ያንን ለማሳካት ሳንችል በመሀል ይሄ ግጭት ተከሰተ። በዛም ኦፕሬሽኑን የስደተኛ አገልግሎት መስጠት የሚያዳግት ሁኔታ ተከስቶ ነበር፣ ሁለቱ ካምፖች ላይ ማለት ነው። ሽመልባና ህጻጽ በረሃ ላይ የሚገኝ ካምፕ ነው የነበረው። በአጠቃላይም ለስደተኛ የምናደርገውን ስራም ሆነ ለስደተኞቹ የማይመች ቦታ ላይ ነው የነበረው። የውሃ እጥረት፣ የወባ እንዲሁም ደግሞ ከፍተኛ የሆነ ሙቀት ስራውን አስቸጋሪ አድርጎት የነበረ በመሆኑ ስደተኞችን በተለያየ ጊዜ ከዛ አካባቢ ወደ ሌላ እንዲቀየሩ ጥያቄ ያቀርቡ ነበር። ሽመልባ ደግሞ ከድንበር በ20 ኪሎ ሜትር ርቀት ውስጥ ነው ያለው። በዓለም አቀፍ ህግ መሰረት ያው አንድ ስደተኛ ካምፕ ከድንበር እስከ 50 ኪሎ ሜትር ቢያንስ መራቅ አለበት ይላል። ስለዚህ እሱን መርም ያሟላል ነበር። በዚህ ምክንያት ነው ሁለቱ ካምፖች እንዲዘጉ የመንግስት ፍላጎት የነበረው በፊትም ማለት ነው። አሁንም በዛ እቅዳችን መሰረት ቀጥለን እንዳልኩት ቁጥሩን በሚመለከት አጠቃላይ መግለጫ እንሰጣለን ከተወሰነ ጊዜ በኋላ።
ማይ አይንና አዲሃሮች መጠለያዎች ውስጥ ለሚገኙ የኤርትራ ስደተኞች በቂ ሰብአዊ ድጋፍ እየቀረበላቸው መሆኑን አቶ ተስፋውን አክለው ገልጸዋል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር አሃዛዊ መረጃ ኢትዮጵያ ውስጥ ከ170,000 በላይ የኤርትራ ስደተኞች እንደሚገኙ የሚያሳይ ሲሆን ስደተኞቹ ትግራይ፣ አፋርና አዲስ አበባ ውስጥ እንደሚኖሩ የኢትዮጵያ ስደተኞችና ከስደት ተመላሾች ኤጀንሲ ዲሬክተር ለቪኦኤ ገልጸዋል። መንግስት የስደተኞቹን ደህንነት ለመጠበቅ እየሰራ መሆኑን ቢናገርም ስደተኞቹ ግን በተለይ በቅርቡ ኢትዮጵያ ውስጥ እየተከሰተ ያለው ሁኔታ ለደህንነታቸው አስጊ መሆኑን ይናገራሉ። ለ6 ዓመታት ኢትዮጵያ ውስጥ መኖሩን የተናገረ አንድ ስሙን መግለጽ ያልፈለገ ኤርትራዊ ስደተኛ በተለይ ትግራይ ውስጥ ጦርነት ተከስቶ መጠለያዎቹ ከተዘጉና ስደተኞች ከተበተኑ ወዲህ ለኤርትራ ስደተኞች ከድርጅትም ሆነ ከመንግስት ድጋፍ ማግኘት አስቸጋሪ እንደሆነባቸው አመልክተዋል።
ካምፕ ላይ በነበርንበት ጊዜ የዩዝ ኦርጋናይዜሽን ብለን በኦርጋናይዜሽን ስጠይቅ የሆነ ነገር ታገኛለህ፣ ፍትህን ታገኛለህ ማለት ነው። ኢት ዋዝ ላይክ ፋይን እንትኑ ከመፈጠሩ በፊት ማለት ነው። ያችን ያለው ሁኔታ ከመፈጠሩ በፊት የጠየቀው ነገር ታገኛለህ ማለት እነሱ ስጠይቅ ሁሌ ሌጋል በሆነ መልኩ ላይክ በዩኒቲ በኦርጋናይዜሽን በሁሉም ነገር እንደዚህ ክሬት አድርገህ ስጠየቅ ይመለስልሃል። የሆነ ነገር አንተ የምትፈልገው ነገር ይመለስልሃል። ከዛ በኋላ ግን አፍተደ ባትል ነዋን ካን ኬርሲ በቃ ማለት አንተ እንጻጽ ላይ የነበረ እዛ ከአዳሃሪሽ ከማያኒ የወጡ ሰዎች ተበትና ነው የምትነረው እና ስጠይቅ ደግሞ በላይክ በንት ነው ነው በኦርጋናይዜሽን ማለት በዩኒቲ ከሆነ እንጂ የአንድ ኢንዲቪድዋል ጥያቄ አይመለስም። ማን ይመልስልሃል? ኢቨን በኦርጋናይዜሽን አሁን ኢት ውድ ቢ ቬሪ ዲፊካልት ቢኮዝ አራ ኦርጋናይዜሽን የንሳር ኦርጋናይዜሽን የሚባል አሁን ኢዝ ለእነሱ ማገኘት ይከብዳል።
ምን ተስፋ አላችሁ ታዲያ?
የኛ ተስፋ ሰላም ነው። ሰላም ካገኘ በኋላ የሚጠይቀ ነገር ታገኛለህ። ምክንያቱም አሁን አገሪቱ በዚህ ሁኔታ ያለች የሚጠይቅልህ ወይም የሚጠይቀ ነገር የለም። ሰላም ካገኘ ግን ሁሉም ነገር ይመለሳል ማለት ነው። ስለዚህ ፎር ፊቸር እንደዚህ ከቀጠለ እና ይሄ በጣም ከባድ በዚህ ሲቹዌሽን እዚህ ፖለቲካ ያለበት እንትን የኛ ፊቸር እንደዚህ ነው ወይ እንደዚህ ይሆናል ብለህ ዲሳይድ ማድረግ ቨሪ ዲፊካልት ማለት አሁን እኛ የምንኖረው እኮ በቃ ከሌሎች ውጭ ካሉ ቤተሰብ ለምንም እነሱ ከላክልህ የሆነ ነገር በቃ ትበላለህ፣ ካልተላከ ግን በቃ መኖረን ኢትስ ቨሪ ዲፊካልት ማለት።
ለዚህ አቤቱታ አቶ ተስፋን ጎበዛይ መልስ ሰጥተዋል።
አጠቃላይ ያው በተከሰተው ችግር ምክንያት ብዙ ነገሮች ለተወሰነ ጊዜ ቢሆን አስቸጋሪ ሆኖ እንደነበረ ይታወቃል። ከዛ ውጭ ግን ስደተኞቹ በተለየ ምንም የደረሰባቸው እንግልትም ሆነ የአገልግሎት መስተጓጎል የለም። በካምፖቹ ላይ አገልግሎት እየሰጠን ነው። ትምህርት ጀምረዋል። ሁሉም አገልግሎቶች ወደ ቦታቸው ተመልሰዋል እና ምንም የተለየ ከዚህ ከህግ ማስከበር ዘመቻው በኋላ በተለየ ሁኔታ የተከሰተ ምንም ነገር የለም። አገልግሎትም የተቋረጠባቸው የለም።
ተገንና መጠለያ ፍለጋ ከ26 ሀገሮች ወደ ኢትዮጵያ የገቡ ትግራይ፣ ቤኒሻንጉል ጉሙዝ፣ ጋምቤላ፣ ሶማሌ፣ አፋር እና አዲስ አበባ የተጠለሉ 1 ሚሊዮን የሚጠጋ ቁጥር ያላቸው ስደተኞች እንደሚገኙ አቶ ተስፋውን ተናግረዋል። ኢትዮጵያ የበዛ ቁጥር ያላቸው ስደተኞች የሚጠለሉበት ብቻ ሳትሆን ከራሷም የሚሰደዱ ከምስራቅ አፍሪካ ሌላኛው ስደት አመንጭ ሀገር እንደሆነችም ይነገራል። ለምሳሌ በሁለት ጎረቤት ሀገሮች ሱዳንና ኬንያ ውስጥ እስከ 80,000 ትውልድ ኢትዮጵያውያን ስደተኞች እንደሚገኙ የተባበሩት መንግስታት ድርጅት አሃዝ ይጠቁማል። እነዚህ ትውልድ ኢትዮጵያውያን ስደተኞች እንደያሉበት ሀገር የተለያዩ የኑሮና ሌሎች ጣውረዶች እንዳሉባቸው ይናገራሉ። ጌታውን ሼቱ ናይሮቢ ውስጥ ለ9 አመታት ኖሯል። በተለያዩ ስራዎች የሚተዳደረው ጌታውን ከቅርብ ጊዜ ወዲህ የኑሮ ጫና እያየለ መምጣቱን ይናገራል።
ስደተኞች ላይ እየደረሰ ያለው ጫና በአሁን ሰዓት ይህ ተብሎ ተነግሮ የሚያልቅ አይደለም። ያው UNHCR እና የኬንያ መንግስት በሚያደርጉት ስምምነት ስደተኛ ከዚህ በኋላ መግባት የለበትም በሚለው በኮቪድ ምክንያት ሰውም መውጣትና መግባት በመከልከሉ ብዙ ነገሮች አሉ በአሁን ሰዓት። ምክንያቱም በአሁን ሰዓት ስደተኛ ገብቶ መመዝገብ አይችልም። እዚህ ላሉትም ሀገር እየተሰጠ አይደለም። ፕሮሰሳቸውም እየተንቀሳቀሰ አይደለም። እያንዳንዱ ኤምባሲዎችም እየሰሩ አይደለም በአሁን ሰዓት። ከሚገርምህ በጣም ብዙ ጫና አለ እና ዩኤንኤችሲአር ካለኝ ኢንፎርሜሽን እየመዘገብ አይደለም። አዲስ ምዝገባ አቁመዋል ሙሉ ለሙሉ። በጣም ብዙዎች አሉ ሳይመዘገቡ ተቸግረው ተደብቀው ያሉ። ከኮሮናው እየበለጠ አሁን በጣም ብዙ ጭንቀት ውስጥ ሰው እየገባ ነው ያለው።
የተባበሩት መንግስታት ድርጅት የኬንያ ቢሮ ሁለቱን ግዙፍ መጠለያዎች ማለትም ለዳቢና ካኩማን በሁለት ሳምንት ውስጥ የመዝጋት መርሃ ግብርን እንዲያቀርብ የኬንያ ሀገር ውስጥ ጉዳይ ቢሮ ባለፈው መጋቢት 15/2013 ዓ.ም አዞ ነበር። ዘግየት ብሎ ግን የኬንያ ጠቅላይ ፍርድ ቤት ጣልቃ ገብቶ የመጠለያዎቹ መዘጋት ለአንድ ወር እንዲዘገይ ውሳኔ ቢያሳልፍም የኬንያ ሀገር ውስጥ ጉዳይ ሚኒስቴር ከዩኤንኤችሲአር ጋር አደረግኩ ባለው ስምምነት ሁለቱ ሰፈሮች በሰኔ 2022 እንዲዘጉ አቅጣጫ መቀመጡን ገልጸዋል። በሁለቱ የኬንያ የስደተኞች ሰፈሮች ውስጥ ከ410,000 በላይ ስደተኞች የሚገኙ ሲሆን ስደተኞቹ የኬንያ መንግስት ውሳኔ እንደሚያሳስባቸው ይናገራሉ። የአንድ ልጅ አባት የሆኑት ትውልድ ኢትዮጵያዊ ስደተኛ አቶ መልካው ሴነሊ በደዳብ መጠለያ ላለፉት 15 ዓመታት ቆይተዋል።
ወላሂ አማ አብዲን ኬንያ ገረ ሁለድራቲ ኩምሃሉ መዩኤኒ ንጎቴ ታነጀኔቱ መታው ጅራ ኢሳኔሲ።
በእውነት የተባበሩት መንግስታት የሚያሳልፍብንን ውሳኔ ተቀምጠን እየተጠባበቅነን፣ የሚመጣብን ነገር ምንም አናውቅም። የተባበሩት መንግስታት ካምፖቹን ይዘጋል የሚል ነው እየተነገረ ያለው። ያኔ የሚወስዱትን እርምጃ ነው የምንጠባበቀው። ወደ አገር ግቡ ካሉን ወደ ሆነ ቦታ መሄዳችን አይቀርም። በግሌ ለራሴ መፍትሄ ይሆናል ብዬ ያስቀመጥኩት የለም። ምክንያቱም ልጅ፣ ቤተሰብ በእጄ ላይ አለ። ወደ ናይሮቢ እንዳልሄድ አያሳልፉኝም። ወደ ሶማሊያ እንዳልሄድ ያለው ሁኔታ እሱም አስፈሪ ነው። ወደ አገር እንዳልመለስ የሀገራችን ሁኔታ በጣም አስፈሪ ነው ለኛ። ስለዚህ አስቸጋሪ ነው።
የተባበሩት መንግስታት ድርጅት የስደት ጉዳዮች ከፍተኛ ኮሚሽነር ፍሬድ ቦግራንዲ ከውሳኔው በኋላ እዛው ኬንያ ድረስ ሄደው ከፕሬዚዳንት ኡሁሩ ኬንያታ ጋር ተማክረው ነበር። ሚያዝያ 21 2013 ዓ.ም ኬንያ ቤተ መንግስት ውስጥ በተደረገው ውይይት ላይ የተገኙት የሀገር ውስጥ ጉዳይ ሚኒስትር ፍሬድ ማቲያንጊ የአገሪቱ የስደተኞች መጠለያዎች ቋሚ መኖሪያ ሊሆኑ እንደማይገባ ለኮሚሽነር ግራንዲ ተናግረዋል። ከምስራቅ አፍሪካ ማህበረሰብ አባል ሀገሮች ተሰደው ኬንያ ውስጥ ለተጠለሉ ስደተኞች የስራና የመኖሪያ ፍቃድ እንደሚሰጥ ቃል ገብተዋል። ኬንያውያንና የኬንያ መንግስት የስደተኞቹ ጣፈንታ አስከለይ ድረስ ለተገን ጠያቂዎች ሲያርጉ የነበሩ ድጋፎችን እንዳያቋርጡ ከፍተኛ ኮሚሽነር ፊሊፖ ግራንዲ መጠየቃቸውን ድርጅቱ ገልጾ ነበር። ይሁን እንጂ የዛሬ አመት በሰኔ 2022 ማለት ነው ደዳብና ካኩማ ስደተኞች መጠለያዎችን ስለመዝጋቱ ሂደት ለስደተኞች በቂ ማብራሪያ አለመደረጉን ስማቸው እንዳይገለጽ የጠየቁ አንድ በደዳብ የኢትዮጵያ ስደተኞች ማህበረሰብ አባል ይናገራሉ።
ማሪና ዳትሪ ገጌ ፈሙንጅሩ ካኑማ ሚዲያ ረጣርጊኑ ፊ ሳባካና ዲዮካና
ስደተኛው ጋር የተደረገው ምንም ውይይት የለም። ሁሉንም ከመገናኛ ብዙሃን ነው የምንሰማው። በደዳብ ስደተኛ ሆኖ የሀገሩ መታወቂያ ያላቸው እንዲሁም የሀገሩ ዜጋ ሆነውም የስደተኞች መታወቂያ ያላቸው አሉ። ስለዚህ እነኚህን የመለየቱ ሂደት ይከናወናል ተብሎ ነበር። የተለያዩ ቅድመ ሁኔታዎችም እንደሚፈጸሙ ተነግሮ ነበር። ነገር ግን እስካሁን የተከናወነ ምንም የለም።
ዛሬ በአውሮፓ አቆጣጠር ጁን 20 ወይም በኢትዮጵያ ሰኔ 13 የዓለም ስደተኞች በተባበሩት መንግስታት የሚታወሱበት ቀን ነው። UNHCR ጄኔቭ ከሚገኘው ዋና መስሪያ ቤቱ ትላንት ባወጣው መግለጫ በ2020 ዓ.ም ከየአካባቢያቸው የተፈናቀሉ ሰዎች ቁጥር 82.4 ሚሊዮን መድረሱን ገልጿል። ይህ ዘንድሮው አሃዝ ከባለፈው ዓመት በ4% መጨመሩንና ከ82.4 ሚሊዮኑ 26.4 ሚሊዮን ሰዎች ወደ አገራቸው መመለስ የማይችሉ መሆናቸውን ከፍተኛ ኮሚሽነር ፊሊፖ ግራንዲ ጠቅሰው የዓለም መንግስታት ለሰላም እንዲተጉ ጥሪ አቅርበዋል። ኢትዮጵያ፣ ሱዳን፣ የሳይል አውራጃ ሀገሮች፣ ሞዛምቢክ፣ የመን፣ አፍጋኒስታንና ኮሎምቢያ ውስጥ የተከሰቱ ቀውሶች እየተፈናቀሉ የሚሸሹ ሰዎች ቁጥርን በ2.3 ሚሊዮን እንዲያሻቅብ ያደረገ መሆኑን UNHCR በመግለጫው አመልክቷል። ዘንድሮም ሶሪያውያን፣ ቬኔዙዌላውያንና አፍጋኒስታውያን በስደት ከ1 እስከ 3 ያለውን ደረጃ ሲይዙ በ2011 ዓ.ም የተመሰረተችው ደቡብ ሱዳንም ዜጎቿ በስደት የሚኮበልሉባት ከአፍሪካ ቀዳሚ ሀገር መሆኗንም UNHCR አክሎ ጠቁመዋል። ለአሜሪካ ድምጽ ገልሞ ዳዊት አዳማ።
ገልሞ ዳዊትን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ በኢትዮጵያ 41 በመቶ የሚሆነው ህዝብ ከ15 ዓመት እድሜ በታች ሲሆን ከ28 በመቶ ደግሞ ከ15 እስከ 29 ዓመት የእድሜ ክልል ውስጥ የሚገኙ ወጣቶች ናቸው። ከነዚህ ውስጥ የወጣት ስራ አጦች ቁጥር ከ27 በመቶ በላይ መሆኑን ጥናቶች ያሳያሉ። በዚህ የተነሳም አብዛኞቹ ወጣቶች ምንም ሳይዙ በሺዎች የሚቆጠሩ ኪሎ ሜትሮችን በማቋረጥ በተለያዩ ሀገራት የስራ ዕድል ፍለጋ ይጓዛሉ። ይሁንና ካሰቡበት ሳይደርሱ ለብዙ መከራና ችግር ይጋለጣሉ። ከሳምንት በፊትም በመቶዎች የሚቆጠሩ ኢትዮጵያውያን በፑንትላንድ ሶማሌ ቦሳሶ በሚገኘው የዓለም አቀፍ የስደተኞች ተቋም አይኦኤም በኩል ለመመለስ መወሰናቸው ተሰምቷል። ኤደን ገረመው እነዚህን ወጣቶችና በኢትዮጵያ የዓለም አቀፍ የስደተኞች ተቋም አይኦኤም ውስጥ የስደተኞች መልሶ ማቋቋም ብሔራዊ መርሃ ግብር አባል የሆኑትን እስከ ዳር ጤናዬን አነጋግራ ተከታዩን አሰናድታለች።
የደቡብ ወሎ ነዋሪ የሆነው ወጣት ኑሩ ሰይድ አደም የአስረኛ ክፍል ውጤቱ አመርቂ ባለመሆኑ ወደ መሰናዶ ሊያልፍ አልቻለም። ምንም እንኳን ውጤቱ በግል ኮሌጆች ውስጥ ሊያስገባው የሚችል ቢሆንም እንኳን ቤተሰቦቹ ግን ለዕለት ምግብ የቸገራቸው በመሆናቸው ስራ ለመፈለግ ወሰንኩ ይላል። ነገር ግን ይሄ ጥረቱም ስላልተሳካ ባለፈው ዓመት ላይ ወደ ሳውዲ አረቢያ ለመሄድ ኪስ ውስጥ የነበረችውን 200 ብር ብቻ ይዞ እንደተነሳ ይናገራል።
አንደኛ ትምህርት ውጤት አልመጣ ሲል እንደገና የመማር ነገር ሲስተጓጎል፣ ሁለተኛ ያው ድህነት፣ ከዛ እሱ ነገር ሲደመር በቃ ምንም ስራ የለም። በቤተሰብ ጋር ጠላቶች መቆየት የሆነ ብዙ አስቤዛ ያስፈልግሻል። ካደግሽ በኋላ ብዙ ነገር ማለም እና ብር ለማግኘት መንቀሳቀስ ወሳኝ ነገር ስለሆነ ተንቀሳቀስ ጊዜ 200 ብር ብቻ ነው ያለ። ስደት ሳውዲ ይሄዳል ተባለ፣ እኔ መሄድ ብቻ ነው ያለብኝ። ማለቴ ይሄዳሉ ብዙ በየቦታው አለ፣ በየእያንዳንዱ ወጣት አይምሮ ውስጥ አለ ቁጥር ሴፍ ከዛ ትምህርት ዛሬ ልር ፈልግ ያለሁኝ ቁጥር ስጠኝ ትላለሁኝ። ከዛ የሰጠኛ አደውላለሁ ናይለኛ ከዛ መሄድ ነው። ምንም አማራጭ የለም።
ለኑሩ ሰይድ ገንዘብ ችግር አልነበረም። ምክንያቱም ደግሞ ደላሎቹ ድንበር እስኪሻገሩ ድረስ የኪስ ገንዘብ የሚሰጡና ተንከባካቢ እናት መሆናቸው ነው።
ከዚህ ሲወጣ አባብሎ አንከባክቦ አጠጥቶ አብዝቶ ምቅም ከሆነ አቅሞ የሚሰጣ ከሆነ አጠጥቶ ብር ሰጥቶ በቃ ልክ ፋዘር ማዘር እንደዛ መንገድ ላይ አሁን አላደ የኪስ የሚባል ነገር አለ። የኪስ ትሰጠኛለህ እንዲህ ብዬ ደውለዋለሁ። አሁን ከዚህ ስትማማ መጀመሪያ ታገሱ አምቢ ካለ ሌላ ነፍ ነው የሚሰጥ ማለት ነው። እዛ ላይ ይደወላል። ቢያንስ 200-300-500-1000 ይሰጣል። ይህ ሁሉ ይህ ካልተሰጠ ብር የሌለው ሰው አይሄድም።
ስንት ብር ነው የሚሰጡ? መጀመሪያ ከዛ ስትወጣ አንተ ለምሳሌ ስንት ብር ተሰጠ?
እኔ 500 ብር ተሰጥቻለሁ። በ500 ተስማምቼ ማለት ነው።
ኑር በሁለት ወር የበረሃ መንከራተት ውስጥ ያጋጠመው ረሃብ፣ ጥም፣ ድካምና በደላሎች መንገላታት ሀገሩን እንዳስናፈቀው ይናገራል። በዚህ የተነሳ ምንም እንኳን ጠፍቶ በደላሎች መያዙ ከባድ ቅጣት ቢያስከትልም በሌሊት ተደብቆ በመጥፋት ጅቡቲ በሚገኘው ዓለም አቀፍ የስደተኞች ድርጅት አይኦኤም ውስጥ መግባቱን ያስረዳል።
ምንን ያላጋጠመው ይነገራል። ያው ረሃብ፣ አንድ ጉዞ፣ ያው የእግር ጉዞ ከአፋር ጋር መጋጀት፣ መጣላት፣ ያው ይሄ ነው በቃ። ያ ነገር ዘርዘብ ያጨርሰውን በጣም ብሶት ነው። ይሄን በደንብ ገርፎታል። ጠፍቶ ያው የሆነ ጥፋት ካዩብሽ በጣም ፈጥነው እርምጃ ይወስዳሉ። ማለት
ጥፋት የሚባለው ምን አይነት ነገር ነው? ለምሳሌ
ጥፋት የሚባለው እንግዲህ ከእነሱ እጅ እናመልጣለን ብለን እንወስናለን። ከዛ ልናመልጥ ስንል ሌላም ነገር በቃ ማለት እነሱ ቁጭ በሉ ካሉ ቁጭ ማለት፣ መቆም ራሳችን፣ ቁም ካሉ መቀመጣችን በቃ እነሱ ያዘዙሽን ሰሪያለሽ። ከእነሱ ያዘዙሽን ካልሰራሽ ያው መመታት ነው። የሆነ እርምጃ ነገር ይወስዳል ወሰንኩ። ያው ማለቴ ቀጥታ እኔ ወደ ድርጅቱ ነው የገባሁት፣ ወደዚህ አይኦኤም ድርጅት ማለት። ቀጥታ አምልቼ 7 ሰዓት አካባቢ ላይ ምርቀና ምናምን ይዘዋል እነሱ ባህር ቀጥታ እንጭናለን እያሉ ነው። ከዛ ሳያዩ እናመለጥናቸው። ከዛ ወደ ድርጅቱ ቶሎ ማታ ገባ እናቃሸው ነው።
ልክ እንደ ኑሩ ሁሉ ከእጅ ወደ አፍ የሆነ ኑሮን ሸሽተው በስራ አጥነት በመማረር በተገኘው የትራንስፖርት አማራጭ በሙሉ በመጠቀም ወደ ሳውዲ አረቢያ በመድረስ ራሳቸውን ለመቻል ያለሙ ሌሎች ወጣቶችም የሶማሌ ቦሳሶን መንገድ ይጓዛሉ። የቦሳሶን መንገድ ይዘው ከሚጓዙ በሺዎች ከሚቆጠሩ ኢትዮጵያውያን አብዛኞቹም በባህር ላይና በበረሃ ውስጥ ህይወታቸውን ያጣሉ። እጅግ ብዙ ሊናገሩት የማይደፍሩት በደልም ይደርስባቸዋል። በአሁን ሰዓት በሶማሊያ ፑንትላንድ የሚገኘው ከአርሲ የተነሳው ኢብራሂም አደም ደላሎቹ ያደረሱበትን እንግልትና በደል ለአሜሪካ ድምጽ የኦሮምኛ ክፍል እንዲህ ገልጿል።
ከኢትዮጵያ 32,000 ብር ቤተሰቦች ላኩላቸው። ይህም ነፍሴን ከሞት ለማዳን ነበረ። በመኪና የሚያመላልሱን ይህን ሁሉ አብሮ የሚሰሩት ኢትዮጵያውያን ናቸው። ከሶማሌዎቹ ጋር በመሆን
ገንዘቡን ቤተሰቦች ለደላሎቹ ሲልኩላቸው እንደሚፈቱ የሚገልጸው ወጣቱ በአሁን ሰዓት የቀይ ባህርን ከመሻገር ይልቅ ወደኋላ ለመመለስ ከወሰኑ በመቶዎች ከሚቆጠሩ ስደተኞች ጋር በቦሳሶ በዓለም አቀፍ የስደተኞች ተቋም መጠለያ ካምፕ ውስጥ ይገኛል። ሌላዋ ባለፈው ዓመት የመን ከደረሰች በኋላ በአይኦኤም አማካኝነት ወደ ሀገሯ የተመለሰችው ደግሞ የ19 ዓመቷ ሉባባ ሰኢድ ናት። ሉባባ ረዥሙን የበረሃ ጉዞ አስቸጋሪ የሚያደርገው ከረሃብና ጥም ብቻ ሳይሆን በደላሎች የሚፈጸም አስገድዶ መደፈርም ነው ትላለች።
ደላሎች በጣም ያስፈራራሉ። ከዚያ ባህሩን ተሻገርን ሀዋሽ ነው የሚባለው የህዝብ ማጠራቀሚ ሀዋሽ ይባላል። ዝም ብሎ የሆነ ድንኳን ነገር አስመስሎ ሰጡ። ከዛ የሚቀበሉን ያስፈራራሉ። በቃ እንዲህ ካቢያ ነገር ሽጉጥ አላቸው ብዙ ነገር በቃ ያስፈራሉ። ከዛ የሰዋር ቁጥር አምጡ ይላሉ፣ ይደበድባሉ። ብዙ ብር አናሀውርም ሲሉ ይደበድባሉ። ወንዶችን ጭራሽ ይገሏቸዋል። እኛ ዘንቤ ላላጋጥመን ብቻ ግን በይን እያዩ አሁን ብዙ ሴቶች ያሉ የተደፈሩን እያዩቸው ማለት ነው።
እንደዛ ሲሆን እንግዲህ እኔንም ነገ ይሆናለሁ ብለሽ አልሰጋሽም? እስቲ ምን ነበር የሚሰማሽ ሴቶቹ እንደዛ ሲደረጉ?
እኔ የማይቀርልኝ ብዬ አስባለሁኝ። እኔ የማይቀርልኝ ሳይ ማለት ነው የሚለግኝም እንደዛ ነው የሚላለሁኝ። ብቻ አላህን እለምናለሁኝ። አልሐምዱሊላህ እንደዚሁ ብቻ ተቀምጬ በነበረ ከዛው እሱ ጋር ቢለረባ ተቀምጬ በነበር ምን ደርስብኝ ነበር ግን ወዲያው ጠፋሁኝ።
ይህን መሳይ ህይወት አልፋ የመን ውስጥ በነጻ በደላላው ቤት ውስጥ የቤት ሰራተኛ በመሆን ጉልበቷ እየተበዘበዘ እንደኖረችና ደላላው ወደ በረሃ በሄደበት ቀን ጠፍታ ለፖሊስ እጇን መስጠቷን ትናገራለች። ፖሊሶቹም ከዓለም አቀፍ የስደተኞች ተቋም አይኦኤም ጋር እንዳገናኟት ነው የምታስረዳው። በዓለም አቀፍ የስደተኞች ድርጅት ውስጥ የስደተኞች በፈቃደኝነት የመመለስና የማቋቋም እገዛ ክፍል የብሔራዊ መርሃ ግብር አስተባባሪ የሆኑት እስከዳር ጤናዬ ከጥር 2012 እስከ ታህሳስ 2013 ዓ.ም ባለው ጊዜ ውስጥ ከ36,600 በላይ የሚሆኑ ስደተኞች በፍቃደኝነት መመለሳቸውን ገልጸው ከነዚህ ውስጥ 26,541 እድሜያቸው ከ25 ዓመት በታች የሆናቸው ወጣቶች ናቸው ይላሉ።
ቀጣዩን ከሚሰራቸው ፕሮግራሞች መካከል በፈቃደኝነት የመመለስና የመልሶ ማቋቋም እገዛ ፕሮግራም አንደኛው ነው። እነዚህን ተመላሾች በአብዛኛው መጡት ከታንዛኒያ፣ ከጅቡቲ እንዲሁም የመን እንዲሁም ከተለያዩ ዓለም ሀገራት ነው። እነዚህ ሶስቱ ሀገራት ግን በዋነኝነት እነዚህ ተመላሾች የመጡባቸው ሀገራት ናቸው። በዚህ አመት ደግሞ የመጀመሪያው ስድስት ወራት እንኳን ብንመለከት ከአንድ ሺህ በላይ የሚሆኑ ኢትዮጵያውያን በፈቃደኝነት ወደ ሀገራቸው እንዲመለሱ አይወይም እገዛ ሰጥቷል። ከዚህም በተጨማሪ ደግሞ እንደሚታወቀው ከሳኡዲ አረቢያ ብዙ ኢትዮጵያውያን ቦት ይደረጋሉ። እንም በ2020 እንዲሁ በአውሮፓውያን አቆጣጠር ከ36,600 በላይ የሚሆኑ ኢትዮጵያውያን ወደ ሀገራቸው ሲገቡ ምዝገባ አካሂዶ ማይግራንቶች ማግኘት ችለናል። ከነዚህ ውስጥ በአብዛኛው ከ25 ዓመት እና ከዛ በታች የሚሆኑ ወጣቶች ናቸው። በቁጥር ለመጥቀስ ወደ 26,500 የሚሆኑ እንዳልኩት ከ25 ዓመት በታች የሆኑ ወጣቶች ናቸው። በዚህ አመት ደግሞ በ2021 በመጀመሪያው ስድስት ወራት ብቻም ከ18,200 በላይ የሚሆኑ ኢትዮጵያውያን እንዲሁ ከሳውዲ አረቢያ ዲፖርት ተደርገው ሲመጡ አይወይም ገባ ማድረግ ችሏል።
ዓለም አቀፉ የስደተኞች ድርጅት በፈቃደኝነት የመመለስና የማቋቋም እገዛ ክፍል የብሔራዊ መርሃ ግብር አስተባባሪ እስከዳር ጤናዬ ተቋማቸው ስደተኞቹ በሀገራቸው እንዲሰሩ ለማስቻል የስነ ልቦና ድጋፍና መጠነኛ የገንዘብ እርዳታ እያደረገ እንደሚገኝ ይናገራሉ።
ዋናው ነገር መመለሱ ሳይሆን አገር ውስጥ የሚቆዩበትን ሁኔታ የተመቸ ለማድረግ የመልሶ ማቋቋም እገዛችን በጣም ወሳኝነት አለው። የመመለስ እገዛ ሰስቴነብል ወይም ዘለቄታዊ እንዲሆን የመልሶ ማቋቋም እገዛዎቻችን በኢኮኖሚ አቅም ማደራጀትን፣ የማህበራዊ እንዲሁም የስነ ልቦናዊ ድጋፎችን ያካትታል። ምንም ስንል የቴክኒክ ሙያ ድጋፎችን፣ የንግድ ክህሎት ስልጠናዎችን፣ ስራ እድል ፈጠራ፣ የሕክምና ወይም ሌሎችን ተያያዥ እገዛዎችን በመስጠት ተመላሾች ሀገራቸው ከገቡ በኋላ መልሰው የሚቋቋሙበትን መንገድ እናመቻቻለን። ተመላሾች በግል ከሚሰጡት ድጋፎች በተጨማሪ አሁን ሪሰንትሊ በቅርብ ጊዜያቶች የማህበረሰብ ተኮር ወይም ማህበረሰብን ያካተተ እገዛ በመስጠት ተመላሾች በተለይ በብዛት የሚመለሱባቸውን ቦታዎች በመለየት ማህበረሰቡ እዛ አካባቢ ላይ ያለ ማህበረሰብ ያለውን ችግር አይደንቲፋይ በማድረግ እና በመለየት የተለያዩ ፕሮጀክቶችን ቀርጸን በስራ እንገኛለን። እነዚህን ስራዎች በመንግስትና መንግስታዊ ያልሆኑ ተቋማቶች እነዚህን ስራዎች ለመስራት በጣም ያግዙናል እና ከእነሱ ጋር በመተባበር ነው የምንሰራው። የመልሶ ማቋቋም ስራን ስኬታማ እንዲሆን ያው የተለያዩ የመንግስታት መካከል ያለው ትብብር በጣም ወሳኝ ነው የሚሆነው።
የዚህ ድጋፍ ተጠቃሚ የሆኑት ሉባባ ሰኢድ እና ኑር ሰኢድ አደም በተሰጣቸው የ45,000 ብር ድጋፍ በሀገራቸው ላይ ሱቅ መክፈታቸውን ይናገራሉ። ኑሩ ሰኢድ
ራህሚላ ዚህ ማታ መጣሁኝ ስራ ድል ትንሽም ቢሆን ስራ ድል ፈጠሩ ሱቅ የቸራቸርኩ ነው ፈጣሪ ስካል ይደ ይሁን እንግዲህ አለን ያው አለ አይደል እዛው ቤት ኪራውንም ልብሱንም እንግዲህ ችለናል። አይሙሪያችንም አረፍ ብሏል።
አሁን ለሚሄዱ ሰዎች ምን ትላለህ?
ረን ያቺ ብሮ ምሮ ጭራሽ አሁንማ አሰና ላይ ችግር አለ የመለኝ።
ወጣቶቹ የበረሃውን ጉዞ ሳይጨርሱ ቢመለሱም ራሳቸውን ግን እንደ እድለኛ ነው የሚቆጥሩት። ከህይወት ተሞክሯቸው በመነሳት ለሌሎች ለመምከር እንደሚሞክሩም ይናገራሉ። ይሁንና አሁንም ድረስ እለት እለት በየመን የባህር ጠረፎች ላይ 1,000 የሚሆኑ ኢትዮጵያውያን ወጣቶች ይደርሳሉ። በየመንና በሳውዲ አረቢያ እስር ቤቶች ውስጥም የቀን ጨለማ የሆነ ህይወትን የሚመሩ አያሌ ወጣቶች እንዳሉ ደርሰው የተመለሱት ይናገራሉ። ለአሜሪካ ድምጽ ዘገባ ኤደን ገረመው Washington DC Antia gresemai Antia gremere Antia gresemai Antia gremere Atastinuri kesagermere Kirar sidarada Sanko simta Kirar sidarada Man
ወደ ተከታዩ ዘገባ እንለፍ። በተለያዩ የማህበራዊ ትስስር ገጾች ላይ ስላቅና የምጸት ይዘት ያላቸውን የካርቱን ስራዎች በማውጣት የሚታወቀው የካርቱን ስዕል ባለሙያ አለማየሁ ተፈራ ለአመታት የሰራቸውን ስራዎች አሰባስቦ በኢትዮጵያ የመጀመሪያ የሆነውን የካርቱን ስዕሎቹን ስብስብ የያዘ መጽሐፍ ከሰሞኑ ለገበያ አቅርቧል። ፈንጠዚያ የተሰኘው ይህ መጽሐፍ ከ150 በላይ በሆኑ ገጾቹ ወቅታዊና ነባራዊ የሆኑ የፖለቲካና ማህበራዊ ጉዳዮች የሚያነሱ የካርቱን ስራዎችን የያዘ ሲሆን በተለይም ወቅታዊ የኢትዮጵያን ፖለቲካ ሁኔታ የሚያሳዩ ስብስቦች እንዳሉት አለማየሁ ይናገራል። በዚህ ስራው ዙሪያ ከአለማየሁ ጋር ቆይታ ያደረገችው ስምንሽ የቆየናት ቀጥሎ ይቀርባል።
ሙሉ ስሜ አለማየሁ ተፈራ ነው። ነዋሪነቴ ለንደን ነው። ሙያዬ ካርቱኒስትና አኒሜተር ነው።
የመጀመሪያ ስራ ይመስለኛል በመጽሐፍ መልክ ካርቱን ሲወጣ።
እኔም ይመስለኛል ብዙ ሰዎችም የመሰከሩት እሱ ነው።
እንዴት አሰብከው?
አይ እንግዲህ ይሄ ከልጅነት ጀምሮ የሰራሁት ነገር ፕሮማርት ስኩል እያለሁም እንደምሰራ ይታወቃል። 97 ላይ ሀገሬ ውስጥ በነበረው ቀውስ በአጋጣሚ ለሆሊዴ ሄጄ ስለነበረ ያለው ችግርን በማየት ከዛ በኋላ ሪሰርች ማድረግ ነበረብኝ። ፖለቲካ ካርቱን ምንድን ነው የሚለው ላይ ብዙ ደክም ያለውኝ። ከዛ በኋላ ብቃቱ ሲኖረኝ ወደ ነቆራ ገባው ማለት ነው። ስለዚህ ቀላል አልነበረም። ብዙ ድካም ነበረው። ብዙም አደጋ ነበረው። አስራ ምናምን አመት ከሰራሁት በኋላ በአዲስ አበባ ውስጥ በሀገሬ ውስጥ ለመጀመሪያ ጊዜ በዚህ መልኩ በጣም ደስ በሚል ሁኔታ መጽሐፌም ኤግዚቢሽንም ለህዝብ ቀርቧል።
ቀደም ሲል ጠቀስ እንዳደረግከው የካርቱን ስራዎችን መስራት የጀመርከው አሁን አይደለም። ለብዙ ጊዜያት በወቅቱ የነበሩ ሀገራዊ ስሜቶችን የሚያንጸባርቁ ስራዎችን ትሰራ ነበረ። እስኪ ወደኋላ ልመልስህና የካርቱን ስዕሎችን እንዴት ነው መስራት የጀመርከው? በትምህርት የታገዘ ነው?
እኔ አርቲክል እያለሁ ነው እንግዲህ ከዛ በፊት ያንን የካርቱን ብቻውን የካርቱን ጥበብን ያስገዘኝ ሰው ከራሴ የማያቸው የቲንቲን የአስትሪክስ መጽሐፎች እያየው ስላደግኩኝ በቃ ያ በጣም ይስበኝ ነበር እና በዛ ምክንያት እነዚህ ነገሮች ላይ ፎከስ አረኩኝ። የካርቱን ጥበብ እንግዲህ ሞር ኢማጂኔቲቭ ነው ከሌሎች ስዕሉ የአርት ዘርፎች ማለት ነው እና በዛ ዙሪያ ላይ ሞር አተኩሬ ዛሬ ላለበት ደረጃ ደርሷል።
ለህዝብ እይታ የቀረበ በጋዜጣ ሊሆን ይችላል፣ በተለያየ መልኩ ለህዝብ የታየ ካርቱን ስራ መቼ ነበረ? ምን አይነት ነበር?
እሱ እንግዲህ አርስኩል ፈርስ ይልያሉ ለህዝብ አርት አካባቢ ያለው ሰው ነው። በዛ ጊዜ አርስኩል ፈርስ ላይ የአመታዊ መጽሔቱን ውስጥ ያሉትን ካርቱኖች የሰራሁት ነበር። ከዛ በኋላ ግን ለንደን ከሄድ በኋላ ብዙ መጽሐፎች ላይ ለሰዎች የሰራሁት አለ። ፈረንጆችም፣ ሌላ ዜጎች፣ ያበሾችም ትናንሽ የህጻናት መጽሐፍ ላይ ያረጓቸው ኢሉስትሬሽኖች አሉ። እነዚህ የፖለቲካል ስራዎቹ ግን ሚኒመም 16 ዓመት ገደማ የፖለቲካው ላይ ሰርቼበታለሁ። ለፐብሊኩ ወደ 1500 ካርቱኖች በላይ ባለን የፖለቲካ ሀሳቦች ዙሪያ ላይ ሰርቻለሁ።
እስኪ ሞር ለጠይቀ እሱ ላይ የበለጠ እንድታብራራለን። እንግዲህ ካርቱን የካርቱን ስራዎች በአብዛኛው ይሄ ግነት፣ ስላቅ ወይም ምጸት ያዘሉ ግን ደግሞ ሀገራዊና ነባራዊ ሁኔታዎችን የሚያንጸባርቁ ናቸው። በተለይ ደግሞ የፖለቲካ ይዘት ያላቸው አንተ የምታተኩርባቸው ካርቱኖች በተለይ በጋዜጣና በመጽሔት ላይ መልእክቶችን ለማስተላለፍ ሲጠቀሙበት ነው በተለይ በእኛ ሀገር የተለመደው። እና ያንተ የካርቱን ስዕሎች ምን ላይ ያተኮሩ ናቸው? እስከዛሬ ስ ከሰራሃቸው ውስጥ የምታስታውሳቸው በዚህ ጉዳይ ላይ ሰርቻለሁ የምትላቸው ምንድን ናቸው?
ቅድም ስጠኛ ላልነገርኩሽ አንድ ሀሳብ አለ። አበሻኒያ የሚል ሌላ ኮሚክ ቡክ ለንደን እያለ አሳትሜ በቤተ መንግስት ውስጥ ሁሉንም የነበሩ ከአጼዎች ጀምሮ እስከ መለስ ዜናዊ የነበሩትን ሀሳቦች እነሱን የማገናኙበት መድረክ አድርጌ ነበር የሰራሁት። አልቀጠለም። ይሄኛው ግን ህብረተሰቡም ለረጅም ጊዜ በሰራው የፖለቲካ ጉዳይ ላይ ትኩረት እንደሰጠሁት የሚያውቁ ብዙ ተከታዮችም ስለነበሩኝ በአጋጣሚ ኢንተረስት ያላቸው ሰዎች ጋራ ተባብረን ስታንዳርዱን የጠበቀ ቡክ ለህትመት በቅቷል።
በኢትዮጵያ ቅድም እንዳልኩ የካርቱን ስራዎችን በብዛት የምናየው በጋዜጣ ላይ ነው። እዛም ላይ በጋዜጣም ላይ ቢሆን ግን ምን ያክል ያደገ ነው? ወደኋላ ቀርተናል ትላለህ ወይ? ከቀረንስ ምንድን ነው ምክንያቱ ትላለህ? እንግሊዝ ሀገርም ስለኖር እያነጻጸርክ ልትነግረኝ ትችላለህ?
እንግሊዝ ሀገር ዩነስ ሁሉም ካርቱኒስቶች በነጻነት የሚፈልጉትን ያህል የሚሄዱበት ሀገር ነው። ያ ነገር ለተወሰነ ኢትዮጵያ ማንም ሰው እንጂ ያደርጉት ሀሳብ ተለዋወጠሽበት ያልፋል። ያሉት ኢሜጆች በጣም ገላጭ ሆኖ እንደገና ደግሞ ሞር ሰውየውን በሚያበሳጨው ሁሉ መልኩ የሚሰራበት ኮንዲሽን አለ። ያ ሁሉ ስቲል አክሴፕት ተደርጎ ፓብሊሽ ተደርጎ ምናምን እዛ ሀገር ውስጥ የኖሩት 20 ምናምን ዓመት እና ወደ እኛ ጋር ስትመጪ ግን ሰው እንደ ቀልድም አያውም፣ እንደ ቁም ነገርም አያውም። እንደ ኦፌንሲቭ ሆኖ ሰውን መስደብ ወይም ደግሞ ማስቀየም ተፈልጎ የተሰራ አድርጎ የሚያይ አይን አለ። ብዙ የካርቱን ልፋቶች እና ድካሞች እና ምን ያህል ጠንካራ እና ኢምፖርታንት እንደሆነ ለህብረተሰቡ የሚያውቀው ክፍል ገና ብዙ ብዙ አመት የሚያደክምን ነው ብዬ ነው ማስበው።
እንደነዚህ አይነት ስራዎች ደግሞ የፖለቲካ ይዘት ሲኖራቸው በተለይ እንደ ኢትዮጵያ ባሉ ሀገራት ላይ ብዙ ጊዜ ወደ ችግር ያስገባሉ ወይ ለስር ይዳርጋሉ፣ አደጋዎች ያጋጥማሉ በካርቱን ስራ በሚሰሩ ስራዎች ዙሪያ እና አንተ እንደዚህ አይነት አደጋዎች ደርሶብህ ያውቃሉ ወይ ወይም ደግሞ ፈርተህ እንዳትሰራ የሆንክባቸው ጊዜያቶች አሉ በተለይ ፖለቲካው ላይ ከመስራትህ እና ከመድፈር አንጻር?
ሞር የሚያደርጉኝ እንደዚህ የሚያስደነግጡ ሰዎች ገጥመኛል። ኦብቪየስሊ የሚያስደነግጡኛል። ጥሩ ሀገር ስለሆነ ያው በፖሊስ በአካባቢ እንዳይደርሱ የተደረገበት ጊዜ አለ። ከዛ በኋላ ያው እኔ እነሱ አካባቢ የማልሄድበት እና የሚሰጡኝ ሂሶች አሉ። ሌሎች ሰዎች በምክር መልክ አይ ይሄ እንደዚህ አይነት ነገር ከምሰራ በዚህ መልኩ ሌላ ነገር ብትሰራ ይህን የመሳለች ቦታ ይዘ እና የሚሉ ሀሳቦች ነበሩ።
ወደ አስመረከው መጽሐፍ ፈንጠዝያ ልመልስህ እና መቼ የሰራሃቸው ስራዎች ናቸው እዛ ውስጥ የተካተቱ? ምናልባት አሁን በወቅቱ ያለውን የኢትዮጵያ ነባራዊ ሁኔታ የሚያንጸባርቁ ስራዎች ውስጥ ተካተዋል ወይ?
በሚገባ ተካተዋል። ግን ቀደም ብለሽ የሰራሽው ስቲል ያልተፈታ ችግሩ ያልተቀረፈ መሆኑን የሚያሳዩ ስዕሎች ቀደም ብዬ የሰራኋቸው ዛሬም እይታ ላይ ያሉ እነዛ ችግሮች ስቲል ያፈጠጡ እንደሆኑ የሚያሳዩ ወደኋላ የተሰሩ ብዙ ስዕሎች አሉ። ካሉቶች ሰዎች በቀላሉ አንደርስታንድ የሚያደርጉትን መርጬ ነው ያደረጉት። ጠንካራ እና ምናልባት በጣም አጨቃጫቂ ነው ያልኳቸውን አቆይቻቸዋለሁ። ቀስ እያለመድኩ እነዚህን ሰው ከተረዳኝ የሚቀጥለው ደግሞ ከዚህ የጠነከረ መጽሐፍ ይሆናል። ብዙ ሺህ ስለሰራው ቀስ እያልኩኝ ለፐብሊኩ እንዲደርስ ነው ላደርጉበት።
ስለዚህ በቀጣይ የምትሰራው ወይም በቀጣይ በመጽሐፍ መልክ የምታሳትማቸው የካርቱን ስብስቦች አሉ ማለት ነው? ስለዚህ ሌሎች ስራዎችን እንጠብቃለን። እንደ መጨረሻ ጥያቄ አሁን ኢትዮጵያ ያለችበት ሁኔታ ያለው የፖለቲካ ሁኔታ፣ ግድያው፣ የዘር ግጭቱ የመሳሰሉ በጣም ብዙ ጉዳዮች ሊነሱ የሚችሉ ብዙ ጉዳዮች አሉ። ካርቱን በዚህ ጊዜ ሊኖረው የሚገባው ሚና ምንድን ነው? በተለይ የሰውን ስሜት፣ ሀሳብ፣ ወቅታዊ ሁኔታዎችን በማውጣትና ለሰው በማድረስ ደረጃ ካርቱን በዚህ አይነት ወቅቶች ላይ ምን ሚና ሊኖረው ይገባል?
እንግዲህ ትልቅ ሚናም ጨዋታል ብዬ ለማስበው እኔ ቁርስ አደጋዎች አሉ። በአደጋዎቹ ዙሪያ ላይም ደግሞ ብዙ ሰርቻለሁኝ። አደጋዎች እንደሚመጡም ደግሞ ጠቁሚያለሁኝ። እንደ ካርቱኒስት የሚቀጥለው ትኩረት የማደርገው ወደፊት ባለው የምችለውን ሁሉ አደርጋለሁ።
አለማየሁ፣ በጣም ነው የማመሰግነው። በቀጣይ ስራዎችህም እንዲሁ ደግሞ ተመልሰ እንደምንገናኝ ተስፋ አደርጋለሁ። ለአሁኑ በአድማጮች ስም በጣም አመሰግናለሁ።
እሺ፣ በጣም ነው የማመሰግነው ስለጋበዛችሁኝ።
ስመኝሽ የቆየና እንግዳዋን እናመሰግናለን። ተከታዩ ዘገባችን የብዙ ተሰጥኦ ባለቤት የሆነ የኪነ ጥበብ ሰው እንግዳ አድርገን ጋብዘንላችኋል። ሄኖክ መሀሪ ይባላል። ድምፃዊ፣ ገጣሚ፣ የሙዚቃ መሳሪያ ተጫዋች፣ አቀናባሪ ከመሆኑ በተጨማሪ በቴሌቪዥን ትርኢት መሪነትም ብቅ ብሏል። አዝማች በተሰኘ አዲስ የሙዚቃ አልበሙን መነሻ አድርገን ስለ ሙዚቃ ሕይወቱና ተያያዥ ጉዳዮች ሀሳቡን ያጋራን ዘንድ ጋብዘነዋል። ሀብታሙ ስዩም ነው ፕሮግራሙን ያዘጋጀው።
ሄኖክ ማህሪ አንድም ብዙም የሆነ የኪነ ጥበብ ሰው ነው። ውብ ሙዚቃዎችን ያቀነቅናል፣ ማህበረሰባዊ ግብ ያላቸውና ተስፋ ሰጪ ግጥሞችንም ይጽፋል። የተለያዩ የሙዚቃ መሳሪያዎችን ይጫወታል፣ ያቀናብራልም። ከወንድሞቹ ጋር ሆነው የመሰረቱት ማህሪ ብራዘርስ ባንድ ያጀባቸው ሙዚቀኞች ቁጥርም ላቅ ያለ ነው። ከዚህ ቀደም ለአድማጮች ከቀረበው 790 አልበምና ለአድማጮች አምሮት በየጊዜው በተለቀቁት ነጠላ ዜማዎች ላይ የሚታከል አዲስ አልበም በዚህ ሳምንት አቅርቧል። ስለ አዝማች ከማውራታችን በፊት ስለ ሙዚቃ ጅማርህ ጥቂት እናውራ። እናትና አባትህ በሀገር ፍቅር ቲያትር ውስጥ የሰሩ የኪነ ጥበብ ሰዎች እንደነበሩ ሰምቻለሁ። የወላጆችን ፈለግ ለመፈለግ ወይስ የሙዚቃ ስሜትን ለማሸነፍ አለመቻል ነው ወደ ሙዚቃው ዓለም የገፋ?
ተመጋጋቢ ናቸው። ምንድን ነው እኛ ቤት ውስጥ የነበረ ካልቸር አለ። እነሱ ሁለቱም አርቲስቶች ናቸው። ውሏቸውን ያወራሉ ቤት መጥተው፣ እንደዚህ ሆኖ። እሱ አንደኛው ትልቁ ፋክተር ነው። ሁለተኛ ቤተክርስቲያን ውስጥ እኛ በጣም አክቲቭ ነበርን፣ በመዝሙር እንደዚህ በድራማ ሙዚቃ መሳሪያዎችን በመነካካት እና ሁለቱ ናቸው እኛን ወደ ሙዚቃ የመሩን። መጀመሪያ አካባቢ እኔ ብዙም አላስበውም ነበር ሙዚቀኛ የመሆኑን ነገር፣ ግን ወንድሞቼም ጋር ቤት ውስጥ እንደዚሁ በጨዋታም በምንም ስናደርገው ቀስ እያለ ወደ ውስጣችን በደንብ እንደገባ እና የእነሱም ተጽዕኖ አለው። በእርግጥ ግን ከበባችን ነው አይ ቲንክ፣ በአጠቃላይ ከበባችን ይመስለኛል አስተዳደጋችን በደንብ ወስኝ የገባሁት ያው ሃይስኩል ስጨርስ ነው።
እንግዲህ የሙዚቃ ፍላጎታቸውንና ተሰጧቸውን በትምህርት ካሳደጉ የሀገራችን የሙዚቃ ሰዎች መካከል አንዱ ነህ። የያሬድ የሙዚቃ ትምህርት ቤትን ተቀላቅለህ የወርቅ ሜዳሊያ ሁሉ ተሸላሚ ነበርክ በተማሪነትህ። በዛ የተማርከው ግን ጥብቅና ነባር የሙዚቃ ዘርፍ የሚባለውን ክላሲካል ሚውዚክ የሚባለውን ዘርፍ ነበረ። አንተ ግን የምትታወቅበት ኮንቴምፖራሪ አሊያም ዘመናዊ ያዘቦት ሙዚቃ በሚባለው ዘርፍ ነው። ሁለቱን እንዴት አድርገህ ለማስማማት ቻልክ? ሽግግሩ ሳይከብድም ነበር ወይ?
ያሬድ ሙዚቃ ትምህርት ቤት እንግዲህ በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ቦታ ያለውና ግን ደግሞ በታሪክ አጋጣሚ ኢትዮጵያ በመፈጠሩ ያ ትምህርት ቤት ብዙ ታሪክ ቀይሯል። እንግዲህ የክላሲካል ሙዚቃ ትምህርት መሰረቱ ሌላ ነው። አውሮፓዊ ባህል፣ አውሮፓዊ መሰረት ያለው በጣም በረጅም ብዙ ክፍለ ዘመኖች ያስቆጠረ ሰው ብዙ ዘመን ታሪክ በታሪክም በምንም ካየ ነው በጣም ትልቅ ዣንራ ነው ክላሲካል ሙዚቃ። ኢትዮጵያ ውስጥ በታሪክ አጋጣሚ እንዳልኩ ያ ሙዚቃ ትምህርት ቤት ከተፈጠረ በኋላ ምንም አይነት ሌላ አማራጭ የለም። ሰው ሙዚቃን መሰረታዊ የተባሉትን ቤዚክ የሙዚቃ መርሆች ለመማር እዛ ትምህርት ቤት ውስጥ የሚገባ ተማሪ ያንን ክላሲካል ሙዚቃ የመማር ግዴታ አለበት፣ ምርጫ የለውም። ግን ምንድን ነው የምለው፣ ሌላ ዓለም ደግሞ ባህላቸውን ካየ የትኛውንም አይነት የሙዚቃ ምርጫ እንኳን ቢኖራቸው መነሻቸው ክላሲካል ሙዚቃን ማጥናት ነው። ከህፃንነታቸው ጀምሮ የነ ሞዛርትን ቤቶቨንም የሌሎቹንም ሙዚቃ መነካካቱ የማይቀር ነበረ። ለውሃ ልክ ነው የሚታየው ክላሲካል ሙዚቃ። ስለዚህ በአጋጣሚ ደግሞ ኢትዮጵያ ውስጥ ትምህርት ቤት መከፈቱ ሁላችንም መሰረታዊ የሙዚቃ እውቀት እንዲኖረን ረድቶናል። ከዛ ባሻገር ግን ሁሉም ሰው ደግሞ የሚያስበው የሚወደው ወይም መሆን የሚፈልገው የሙዚቃ አቅጣጫ ዳይሬክሽን ደግሞ ነበረ። ከዛ አንጻር እኛ ቤት ውስጥ ሲከፈቱ ስንሰማቸው የነበሩት ሙዚቃዎች በአብዛኛው እኔ አባቴ ብዙ ሪከርድ ነበረው የሚሰማቸው ነበሩና እነሱም ተጽዕኖ አላቸው እኛ ላይ። የጃዝ ሙዚቃን ይሰማ ነበር፣ የነ ስቲቪ ወንደርን፣ የነ ቦብ ማርሌን፣ ከአሜሪካ ሙዚቃዎች በቃ በጣም ትልልቆቹን ሙዚቃዎች እንደ ሪፈረንስ የምንጠራቸውን የመስማት እድል እንደገና ኢትዮጵያ ሀገራችንም እነ ጋሽ ማሙድን፣ ነጥላውንን፣ ናስቴርን እየሰማን ያደግ ነው። ስለዚህ ተቀላቅሎ ያ ደግሞ ለራሳችን የምንፈልገው ደግሞ የምናየው ወደፊት መሆን የምንፈልገው ደግሞ የሙዚቃ አይነት ነበር። ሰው ሁለቱን ማስታረቅ የተቻለው ምንድን ነው እንዳልኩ ነው፣ ክላሲካል ባክግራውንድ መማርህ የትም እንዳትሄድ አይገድብህም። ስለዚህ በምርጫዎች መሀል ደግሞ ያኛው መሰረት የሆነውን እውቀት አስጨብጦን ከዛ የፈለግንበትም አቅጣጫ መሄድ ችለናል። ክላሲካል የመቀጠልም ሀሳብ ነበረኝ፣ ግን በብዙ ነገሮች በሩ የጠበበ ነው። ክላሲካል ሙዚቀኛ ሆነ ፉል ታይም ብቻ የመጫወት እድሉ ከካልቸርም አንጻር ኢትዮጵያ ውስጥ የክላሲካል ሙዚቃ አቀባበሉ እንደገና ብዙ ውጣ ውረድ አለው። ብቻ እሱም ብቻ ደግሞ ምርጫ አድርገህ ዲሲፕሊን መሆን ደግሞ ሌሎቹን ደግሞ የምትወዳቸው ሙዚቃዎች ደግሞ የሚከለክልህ ነገር አለና አቅጣጫ የመምረጥ ጉዳይ ነው እንጂ ብዙም ከባድ አይደለም፣ ከሁለቱ ሺፍት ማድረግ ማለት ነው። እምባናሳቅ ተደባልቀው እናውቃለን
kam sanachau kafuzikuna aitanawa zwa salfa zunorana tizilisha yawarana tusala
የአሁኑ አዲስ አልበምህ አዝማች ውስጥ የተካተቱ ሙዚቃዎችን ጨምሮ በርካታ ስራዎችህ ማህበረሰባዊ ወይንም ሀገራዊ ግብ ያላቸው አይነት ናቸው። ፍቅርን፣ ሰላምን፣ ሰብአዊነትን፣ ተስፋ ለማቁረጥን በተለያዩ ቀለሞች ተሰብካለ። ሙዚቃዎችህ በእነዚህ ርዕሰ ጉዳዮች ላይ እንዲያተኩሩ ለምንድን ነው የፈለከው?
በጣም ጥሩ ጥያቄ ነው አብታሙ። መጀመሪያ ሙዚቃ ቱል ነው። ቱል ነው ስለ ከሰው ኢሞሽን ጋር ከሰው ስሜት ጋር ከሰው መንፈሳዊ ነገር ጋር የተያያዘ ነገር ነው። እንላቀቅ እንኳን ብንል አንለቀውም በአንድም በሌላም። ወይ መዝሙር እንሰማለን ወይ ዘናም ያደርገንን ሴኩላር የሆነ ነገር እንሰማለን። ለኔ የሚሰጠኝ ትርጉም እንደሆነ አስተዳደጌ እንዳልኩ አርቲስት አባትና እናት ቢያሳድጉንም ከህፃነታችን ጀምሮ ቤተክርስቲያን ውስጥ ነው ያደግነው እኔም ወንድሞቼ። በሞራልም በመንፈሳዊ ነገራችን ላይ ሙዚቃ በጣም ትልቅ ቦታ አለው። መዝሙር እየዘመረን መጽሐፍ ቅዱስ እያነበብን ያደግነው ሰው እነዛ እሴቶች እነዛ ከመጽሐፍ ቅዱስ ያገኘናቸው ኮንተንቶች ለህይወት መርህም እንዳመለካከትም እንደሰብእናም ቀርጸውናል። ሶኔ ሙዚቃዬ ወደ ሙዚቃ ስመጣ ልል የምችለው ላካፍል የምችለው ልናገር የምችለው ማንኛው መልእክት በዛ ውስጥ የተቃኘ ነው። ስለዚህ ለኔ ኮንሺየስ የሆነ ከሰው አይምሮ ጋር ከሰው ልቦና ጋር የተገናኘ ነገር ላይ በጣም አትኩሬ እሰራለሁ። ነሰሰርሊ መዝሙር ወይም ዘፈን ላይባል ይችላል፣ ግን ዲፕ ኢንሳይድ የሰውን መንፈስ ያነቃል በመጽሐፍ ቅዱስ ተቃኝቶ ማለት ነው። ስለዚህ እኔ መልእክት በየሳስብ ፍቅርም ሊሆን ይችላል፣ ትዳርም ሊሆን ይችላል፣ አገራዊ ጉዳይም ሊሆን ይችላል፣ መነሻዬ ሁሉ ጊዜ ከሞራል ከመንፈሳዊነት አንጻር ነውና እሱ ነው ይመስለኛል ይሄን አይነት ቅርጽ እንዲኖረው ያደረገው ሙዚቃዬ።
ይሄን ርዕስ ካነሳ ነው አይቀር ባዝማች አልበም ውስጥ ፍቅር ሀገር የለውም እውነት ሸክላ ሰሪው የሚሉ ሙዚቃዎችን በመሰማበት ሰዓት ሞጋሽነትንም እሰማለሁ ይታየኛል። በተወሰነ መንገድ ግብረገብና ሃይማኖታዊ መሰረትን መዳሰሳቸው አልቀረም። መሰል ርዕሰ ጉዳዮችን በዚህ ወቅት ማንሳት በተለይ በአሁን ወቅት ላንተ አስፈልጊ ነው እንድትል ያደረጉ ምክንያቶች አሉ? ሙዚቃ ዘመንን የሚዘክርበት ወይንም ለዘመኑ አስፈልጊ የሚላቸውን ርዕሰ ጉዳዮች የሚያነሳበት አሰራር የተለመደ ነው። ላንተ በእነዚህ ርዕሰ ጉዳዮች ላይ እንዲያጠነጥን ያህል በምህ የመፈለግ ምክንያት ምንድን ነው?
እውነት ለመናገር እነዚህ ዘፈኖች ከሶስት ዓመት በላይ ናቸው እኔ ጋ። እንደው ዘመኑን መሰለ እንኳን ቢባል እንደ አርቲስት ወይም እንደ ጥበብ ሰው ቀድሞ የመመላከት ወይም የማየት ወይም የመገንዘብ ጉዳይ ሊሆን ይችላል እንጂ ታይም ናቸው ወይም ከታይሙ ጋር ሄዳሉ ብዬ የጻፍኩት አንድም ዘፈን የለም። ግን ከዚህኛው አልበሜም በፊት 79 ላይም ያሉት መልእክቶች እንደውም ብዙ ልጆች ጓደኞች የሚነግሩኛል አሁን ያለውን ዘመን የሚመስሉ ዜማዎች አሉ። እንደውም ካዝማች ይልቅ በ79 ምንድን ነው እንዳልኩ ነው እይታዎች። አንድ አርቲስት ለእኔ መሪ ነው ብዬ ነው የማምነው። አርቲስት መምራት ነው ያለበት፣ ቀድሞ ማመላከት ማየት ይችላል ብዬ ነው። ሁላችንም ውስጥ አለ፣ እንዴት እንደምናወጣው ነው ልዩነት ሊሆን የሚችለው እንጂ ሁላችንም ውስጥ ያሉትን ሀሳቦች ነው። ግን ደግሞ በወቅቱም ሆነም አልሆነም መባል ያለባቸው ከኛ ማህበረሰባዊ ችግር፣ ደስታ፣ ሐዘን፣ ጉዞ፣ ውጣ ውረዱ ጋር የሚሄዱ ነገሮች መባል አለባቸው። እኔ ለህዝቤ ነው ይህን መልእክት የማስተላልፈው በቋንቋ። ስለዚህ የሚሰማኝ ህዝብ አለ፣ የሚሰማኝ ህዝብ የምለው ነገር ይገባዋል ብዬ አምናለሁ። ስለዚህ ሁላችንም ውስጥ ያለውን ነገር በእኔ መልኩ አወጣዋለሁ ማለት ነው። በእኔ አተያይ፣ በእኔ መነጽር እንዲያይ አደርጋለሁ። ከዛ አንጻር የእውነት ጄንዊንሊ ውስጥ ያለውን ነገር ለማድረግ ነው ሁልጊዜ ስጽፍ የተሰማኝን በመጽሐፍ ውስጥ ነው እንጂ ታይሙን ለመምሰል ሞክሬም አላቅም። ግን እንደ አጋጣሚ ደግሞ እያየናቸው ያሉ ነገሮች አሉ። ኮንትሪቢዩት ግን ማድረግ አለብን ሁላችንም፣ ሰዓሊውን በስዕሉ፣ ተዋናዩን በትወናው፣ የሚጽፈውን በመጽሐፉ፣ ሙዚቃችንም ይሄን ነገር መናገር አለበት፣ ይህን ተሸክሞ መድረስ አለበት ብዬ አምናለሁ። በዛ ቅኝት ውስጥ ሆኜ ነው ብዙ ጊዜ የሚጽፈው።
አባቴ ከዚያ ሀገር፣ እናቴ ከዚያ ሀገር፣ እድልና ፈንታቸው ሁላችሁ ትዳር ፈቅዶ ልቦናቸው አዋዳቸው ሸገር ያወረሱን ፍቅር መች ቆጠሩልኝ I'm not afraid.
ሀብታሙ ስዩምና እንግዳውን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማሪ ደግሞ በድምፅ ምህንድስናው አብረናችሁ አምሽተናል። የሳምንት ሰው ይበለን። መልካም ምሽት። Yeah.